বন্ধু আসছি
የድሜ ዘመን የህይወት ጉዞ ነው የሚተርከው
ትምህርት ብዙም ባልዘለቀበት ዘመን ወደ ውጭ ሀገር ተጉዘው የከፍተኛ ትምህርት ከተከታተሉ ጥቂት ኢትዮጵያውያን ውስጥ አንዷ ናቸው
ወዲሁም ያገባደድን ያለነው የአውሮፓውያን የመጋቢት ወር ሴቶች የሚከበሩበት የሚዘከሩበት እንደመሆኑ ወይዘሮ ሜሪን የእለቱ እንግዳችን አድርገን ጋብዘናቸዋል
አሁን በኢትዮጵያ አራት መንግስታት ዘለቀ ሙያዊና ቤተሰባዊ ህይወታቸውን ወደሚተርከው ግለ ታሪካቸው እንዝለቅ። እናስተልኝ ወይዘሮ ሜሪ ታደሰ የሙያና ቤተሰባዊ ህይወቱን ጨምሮ የሚቃኝ ግለ ታሪክ ኦቶባዮግራፊ ጽፈዋል። ታሪኩን ለሚቀጥለው ትውልድ ለማስተላለፍ ዘግቦ በማድረሶ እንኳን ደስ ያለው።
በጣም አመሰግናለሁ ስለጋበዛችሁኝ። ይሄንንም ስለመጣቴም ውይይት ለማድረግ ስላስተባችሁኝ በጣም ደስ ብሎኛል።
በመስመር ላይ ባልደረባዬ ትዝታ በላቸው ከእርሶ ጋር ለመወያየት ከኔ ጋር መስመሩ ላይ ትገኛለች። ትዝታ መዝለቅ ትችያለሽ?
እሺ አሉላ ስላሳተፍከኝ አመሰግናለሁ። ወይዘሮ ሜሪም በድጋሚ ላመሰግናቸው ወዳለው መጻፋቸውን በአሜሪካ ድምጽ ራዲዮ ለማስተዋወቅ ስለፈቀዱ እናመሰግናለን።
እሺ
እና አሉላ ቀደም ብሎኛል ጥያቄውን እኔ አስቀድሜ ጠይቆታለሁ።
እሺ
my life my ethiopia a diary of history and love ህይወቴ ኢትዮጵያዬ የታሪክና የፍቅር ማስታወሻዎች ይሰኛል መጻፎ። እስኪ ስለ መጻፎ በሚነግሩን እንደርደርና ለመሆኑ እንዴት ተጻፈ? እንዴት አሰቡት?
እኔ በእውነቱ በህይወቴ ተማሪም ሆኜ ትልቅም ሆኜ እጽፋለሁ ብዬ ጭራሽ አላሰብኩም። ግን ተማሪ ሆኜ በቀን በቀን ማስታወሻ ይይዝ ነበር ዳያሪ ይሉታል። ብቻ በተማርኩ ጊዜ ብቻነት በጣም ይሰማኝ ነበር። ሐሳቤንና ችግሬን ሁሉ በዚህ በዕለታዊ ማስታወሻ ነበር ማስቀምጠው። ከብዙ ዓመት ጀምሬ በቀን በቀን አደለም በሳምንት አንዴ በወር አንዴ አንዳንድ ነገር ሲያጋጥመኝ ችግር ሲያጋጥመኝ ወይም ማስታወስ የምፈልገው ነገር ሲኖር እጽፈው ነበር። በኋላ ትምህርቴን ጨርሼ አገር ከተመለስኩ በኋላ ብዙ ተጠራቅሟል ይሄ ማስታወሻ። ናንድ የፈረንጅ ወዳጅ ነበረች እና የኔን ማስታወሻ እንደሚይዝ ታቅ ነበር። ሜሪ ለምንድን ነው መጽሐፍ ማትጽፊ? የሁሉ ማስታወሻ እያለች ለምን አትጽፊ ማለች። እሷ ሀሳቡን ተከለችልኝ። እሷ መሰረት መጽሐፉን ቆይቷል አንድ 10 ዓመት ይሆናል ከጀመርኩ። ያስ ጀመር በእውነቱ በዚህም በመጽሐፍ ማደራጀት እንዲሁም በሀሳብ በድጋፍ በምክር አደረጉልኝ ሁሉ አመሰግናለሁ። በጣም ብዙ ሰውርቶኛል አደፋፍረውኛል። አንዳንድ መጽሐፉን ከተጻፈ በኋላ የጎደለ ነገር እንዳለ ያስቀየምኩት ነገር እንዳለ ይቅርታ ጠይቃለሁ። መጽሐፉ አለኝ ያደረጉልኝ ሁሉ አመሰግናለሁ።
ወይዘሮ ሜሪ መጽሐፉን አንብቤዋለሁ። በጣም ለማንበብ የሚቀልና እንደ ውሃ የሚወርድ ታሪኩም በጣም የሚያስደስት መጽሐፍ ነው። በድጋሚ እንኳን ደስ ያለው ትላለው። በዚህ አጋጣሚ ዳይሪ የመያዝ ወይንም ማስታወሻ ሁሉ ጊዜ የመያዝ ጥቅሙን እንግዲህ ለአድማጮቻችንም እያስተላለፉ ነው። እሱ በጣም አስፈላጊ የሆነ ልምድ ነው። ወደ መጽሐፉ የመጀመሪያ ሂደት እንግባና በጣሊያን ወረራ ዘመን ወቅት ወላጅ አባቱ እንግዲህ ከቀዳማዊ ኃይለ ሥላሴ ጋራ ወደ ውጭ ሀገር ተሰደው ነበር። ከዛ ተመልሰው ይመጣሉ። የቤተሰብ ጉዳይ ስለሚያሳስባቸው ወደ እናንተ ይመለሳሉ ወደ ቤተሰብ። በዚያ ውስጥ ሁለት ኢትዮጵያውያን አሁን ኤርትራውያን ነው የሚባሉት አብርሃ ደቦጭና ሞገስ አስቀዶም ግራዚያኒ ላይ የህይወት ማጥፋት ሙከራ ያደርጋሉ። ግራዚያኒ ጦር በብዙ ሺህ የሚቆጠሩ ኢትዮጵያውያንን ይገላል። እስቲ ከዛች የታሪክ ማስታወሻ ትንሽ ጥለፍ አድርገው ያጠጡ። ስለ አባቶ ምን ያስታውሳሉ? ስለ ጊዜው ምን ያስታውሳሉ?
ይሄ በእውነቱ ሀገሪቱን ያጀምሩ ነገሩ የተጀመረው በጣሊያን ወረራ ጊዜ ነው። ጣሊያን ሊገባ ሲል አባቴ ጃንሆይ ጋራ ተሰዶ ወደ እንግሊዝ ሀገር ከሄደ በኋላ እናቴ ሶስት ልጆቿን ይዛ አዲስ አበባ ቀረች እና የጣሊያን መግባት በጣም አስደነገጠን። በጣም ህይወታችን ይለወጠን። ሆኖም ከጥቂት ጊዜ በኋላ አባቴ እንግሊዝ ሀገር ከጃንሆይ ጋራ ከተቀመጠ በኋላ ሲያየው ነገሩን የድሮ ነገሩን ወደፊት አይመለስም እና ባለቤቴና ልጆቼን አስቀኛል ብሎ ለቤቶቹ አመለከተ። ለንደን ታዲያ ምን ይሻላል ግን ሳይ ወደ ኢትዮጵያ ብመለስ ጃንሆይን አረሰው እንዴት እንመለሳለሁ? ባትሄድ ይሻላል ብለው ተነሳ። ነገር ግን እሱ አርግት የለም ብመለስ እና ልጆቼ ጋር ልደባለቅ ብሎ ተመለሰ። እንደተመለሰ በአርባ ቀን ነው ይሄ የግራዚያኒ ነገር የሆነ እና ይሄ ሲሆን ጣሊያኖች እንግዲህ የሚጠረጥሩትን ሁሉ ሰው መያዝ ጀመሩ እና ታደሰ አሁን አይደለም እንዴት ጃንሆይ የተመለሰው እሱም አንድ ይሆናል እዚህ ስራ ውስጥ እና ማዝ አለብን ብለው ሌሊት መጥተው ካሊዮን መጥተው ወሰዱ። በቃ መጨረሻ ጊዜ ያየ ነው እዛ ጋ ነው። ከወሰዱት በኋላ የደረሰበትን ያለበትን መግነት ብዙ አመታት እናቴ ትጨነቅ ነበር። አሰሩት፣ ገደሉት፣ ምንድን ነው እያለች ትጨነቅ ነበር። አንድ ሶስት አመት በኋላ ነው ሸልከው ባልሽ ተገሏል ብለው ያኔ ነው የነገሩ እና ሰው ጭንቅ ጊዜ ነው ያጋጥማል።
ስንት አመት ሆነበረ በዛ ጊዜ ወይዘሮ ሜሪን?
10 ወይ 11 አመት ሲሆነ።
አመሰግናለሁ ትዝታ። ጥሩ አድርገሽ መስመራት ይዘሽልናል ወይዘሮ ሜሪ። የልጅነት ታሪኮን ትውስታዎች ትንታ እንዳለችው ጥሩ አድርገው ማስታወሻ ላይ በመከተቦ ዛሬ ለትውልድ ማለፍ ብቻ ሳይሆን እንድንወያይባቸው ምድል ሰጥተዋል። እስኪ እዛው የልጅነት ዘመኖ ላይ ልቆይና በጣም በልጅነት ስለሆነ ይሄ ሁሉ የሆነው ምን ይመስል ነበረ ህይወት በዚያ ጊዜ? በተለይ ድንገት አባቶን ሲያጡ ገና በህፃንነት ነውና ይሄ የሆነው ምን አይነት ጊዜ ነበር? የመጀመሪያዎቹን አመታት ያስታውሳሉ? የአባቶን መገደል በተረዱበት ጊዜ?
በጣም አስታውሳለሁ። በተለይ ያረዷት እናቴ ጋር ነው። ባለቤቴ እንደልምዳችን በሌሊት መጥተው ለቅሶ ሁሉ ሲኖር በጣም አስታውሳለሁ። የእናቴ ህይወት በቃ እንደው ከእኔ ነው የጠፋው እና ከዚህም በላይ ደግሞ ንብረታችን ደሞዝ አልነበረም፣ ጡረታ አልነበረም። በጣም ችግር ላይ ነበር። የነበርንበትን ቤት እናቴ ላከራይ፣ ህይወታችን በቃ ተለወጠ። ሰራተኞች የነበሩበት ቤት አሳድሳ እናቴ ያገባን። የነበርንበትን ቤት አንዴ ጣሊያን ኢንጂኒየር ተከራየና ገባ። ኃይለኩንም ነበረ ተከራየው። ጣሊያን ደህና ነበረ። አንዳንዴ ግን ወታደሮች ይመጡና እንደው ለመፈተሽ ነው ለማየት። በመጽሐፌም ጽፌዋለሁ። አንድ ጊዜ አንድ የጣሊያን ወታደር ቤታችን መጥቶ እንግዳ ቤት ቁጭ ካለ በኋላ የሙሶሊኒ ፎቶግራፍ ለምን የላችሁም ማለት። እኛ የለንም፣ እናቴ የለኝም፣ ለዚህ ያላደረግኩት አለች። አወጣና ከቦርሳ ውስጥ ሙሶሊኒን ጭንቅላት የሚያሳይ ወሰደና ገበታው ላይ ያደረገልኝ። አያውላችሁ ያውና ሙሶሊኒን እዚህ ላይ አድርጓልና ተነሶ ነው ሁሉ አስታውሳለሁ። ገባ ነገሩ ሁሉ በቃ ወደፊት ህይወት እንደሚለወጥና እንዳለቀ ተሰማን። ከዛ ወዲህ ግን ጃንሆይ የሁሉ ነገር ከሆነ በኋላ ይመለሱ ነው ሲባል አስታውሳለሁ። መጀመሪያ ነገር እናቴ ግዳ ቤት ሄዳ መጀመሪያ የሙሶሊኒን ስዕል መሬት ጥላ ከሰከሰች። እሳቸው መመለሳቸው ሲሰማ ሙሶሊኒን እንትን መሬት ላይ መከስከሷን አስታውሳለሁ።
እንግዲህ እንደዚህ በጨቅላነት ከባድ ፈተና እንደገጠመው ልጅ ተሸንፈው አልቀሩም። ይኸው አሁን ታሪኮ በሚታይበት ብዙ ስራዎችን ለመስራት በብዙ ፈተናዎች ውስጥ ለማለፍ በቅተዋል። በቀጥታ እንደው ከልጅነቱ ወደ ትምህርት ዘመን እንሰዶ በ1943 ዓመተ ምህረት ወደ ካይሮ ተጉዘው የመማር እድል ገጥሞታል። ከዚያም ወደ እንግሊዝ ተሻግረው የከፍተኛ ትምህርት በታዋቂው የለንደን ስኩል ኦፍ ኢኮኖሚክስ ተከታትለዋል። ለመሆኑ ያ እድል እንዴት ተፈጠራለው? እስኪ እሱንም ያጫውቱን።
እንዳልኩት ምንም እኛ እናቴ ምንም ከዛ ከቤት ከላይ በቀር ምንም ገቢ አልነበረባት። ግን ስንቆይ ጃንሆይ ከተመለሰ በኋላ የትምህርት ነገር በካቶሊክ ሚሽን ተማር ቤት እኔም ወንድሜም እንሄድ ስለነበረ የትምህርት ነገር በጣም ዋጋን ቤተሰባችን ይሰጠው ነበር። እና አጎቴ የእናቴ ወንድም ታላቅ ወንድም የአባቴ በጣም ወዳጅ ነበር። ታደሰ እኮ ውለታ ብዙ አለብኝ ልጆቹን ማስተማር አለብኝ ብሎ ተነሳ። እና እሱ የንግድ አለም ውስጥ ስለነበረ ትንሽ ገንዘብ ነበረው። እኔም እዛ ሪቲ ዘንደቦርቅ ትምህርት ቤቱ ትንሽ ወንድሜም ለትምህርት ደረጃ ደርሰን ነበር። አጎቴ ስለዚህ ሄደው ይማሩ ግብጽ ሀገር ሄደው ይማሩ ብሎ እኔም ወንድሜንም ወደ ግብጽ ላከን። የአምባሳደሩ ወዳጃችን ስለነበሩ ብዙ ስጋት አልነበረብንም። እዛ ሄደን እዛ ተማር እና አጎቴ ነው በእውነት እዚህ ያደረሰን ከካይሮ ድረስ። ከካይሮ በኋላ ደግሞ ወደ እንግሊዝ ሀገር ለመሄድ ታሰበ። በእውነቱ ውጭ ሀገር በዛን ጊዜ ለመሄድ ብዙ ወዳጅ ብዙ ድጋፍ ያስፈልግ ነበር። ብርጋዴር ስታንፎርድ የሚባሉ ነበር ከዚያ ነገር የተመለሱ። በጣም ቤተሰባችንን ስለሚወስዱ ግድ የላቸውም ላኩ። ልጆቻችን እንግሊዝ ሀገር ከላካችሁ እኔ ወዳጅ አለኝ እዚያ በደንብ ሊማሩ ይችላሉ ብሎ በብርጋዴር ስታንፎርድ እርዳታ እንግሊዝ ሀገር ሄድ። ወንድሜም ፈረንሳይ ሀገር ሄደ።
ወይዘሮ ሜሪ፣ እዚህ ላይ በጣም የሚገርመው ምንድን ነው ያ ዘመን ሴቶች ለቤት ሙያ እንዲሰለጥኑ ተባል እንዲዘጋጁ የሚደረግበት ዘመን ነበረ። የእርሶን ታሪክ ልዩ የሚያደርገው ምንድን ነው? ከወንድሞ ጋራ እኩል ቤተሰቦ ምንም ሳያቅማማ ለከፍተኛ ትምህርት ለዘመናዊ ትምህርት እርሶን ወደ ውጪ መላኩ ነው። እና እርግጥ ነው የአጎቶን ሚና ጠቅሰዋል በእርሶ ህይወት ውስጥ። እስቲ ስለዛ ያጫውት። እንዴት ተቀባይነት ነበረው በዛ ጊዜ የሴቶች ትምህርት?
አይ በዛ ጊዜ በእውነት አንቺ እንዳልሽው የትዳር ጉዳይ ልጆች ባል ያገኙ ይሆን መቼ ደርደር ሲሆን የሚል ነገር ነበር እንጂ የሴቶች ትምህርት የላክል እንትን አልሰጠን። ሚስዮን ስለነበር የተማርነው ካቶሊክ ሚስዮን ነበር ነው የሄድኩት። ሴሮች ጋር ነበር ወንድሜም እዛ ነበር የሚማረው። አጎቴ ሚስት አገባ አልነበረም ልጆችም የሉትም። በጣም ይከታተል ነበር እና እንደው እነዚህ ልጆች መማር አለባቸው የሚል ነገር ጭንቅላት ውስጥ ነበረ። ስለዚህ ሌላ ነገር አልታሰበም። የትምህርቱ ጉዳይ ነው፣ ከፍ ያለ ዋጋ የተሰጠው የትምህርት ጉዳይ ነው። የትዳር ነገር ተነሳ።
እናም ተምረውም ከተመለሱ በኋላ ዘመኑ ቀዳማዊ ኃይለ ሥላሴ ኢትዮጵያን ለማዘመን ጥረት ያደርጉ የነበረበት ዘመን ነውና ያንንም ይዘረዝራሉ በመጽሐፎ። እስቲ ያኔ ስለነበረው ጥረት አንድ ሁለት ነገር የሚያስታውሱትን ይንገሩን።
ተመረን እንደተመለስን ጃንሆይ በጣም ከስደት ተመልሰው አገሩን ወደፊት ለማራመድ በጣም ጥረት ያደርጉ ነበር። ከሁሉ የበለጠ ደግሞ ጃንሆ ለትምህርት ነው ዋጋ የሰጡ። ለትምህርት የተማረ ሰው በጣም ይፈልጉ ነበር። በተለይ ከውጭ ሀገር የሚመለስ ብርቅ ነበረ በዛን ጊዜ። እንደተመለስን ለስራ የተማረ ሰው ችግር አልነበረበትም። እኔ ስመለስ ምንድን ነው የተማርሽው ተባልኩ። ሶሲዮሎጂ ነው የተማርኩት ስል ብዙ አልገባቸውም። የእርሻ ትምህርት ብል ኖሮ ኢንጂኒየር ነኝ ብል ኖሮ ይገባዋል። እኛ ሰው ሶሲዮሎጂ አይገባውም። እና በቃ እንግዲህ ያው ትምህርት ሚኒስትር መደብ ተባለ። የሚገርም ነገር ነው። በዛን ጊዜ ተምረንም ስንመለስ ባለስልጣን፣ በተለይ ሴቶች የተማሩ ብዙ ሰው አያውቁም፣ ብዙ ሰው አያውቁም። ስለዚህ የትምህርት ድባት ችግር ነበረባቸው። ትምህርት ሚኒስቴር አንድ ቦታ አስገቡም። ጆብ ዲስክሪፕሽን የሚሉ ነገር ደግሞ አልነበረም ያኔ። እንደው እዛ ሰው አንድ ቦታ ይደረጋል እንጂ ተስራ ይሄ ነው ደሞዝ ይሄ ነው ዝርዝር ይሄ ነው የሚል ነገር የለም። አለቃ እንደሚያስብ ይሄን ተሰራ የሚሆነው አጥራይ ሸጣል ደብዳቤ ጻፍ ሲባል ህንጥናት አድርግ ይላል እንጂ ጥርት ያለ ጆብ ዲስክሪፕሽን አንደበት በጣም ችግር ነበር። ግን አንድ ነገር ዩኒስኮ ባንክ ሲገባ በመሰለኝ በትምህርት ሚኒስቴር ለመርዳት ሲገቡ ትምህርት እኮ አንደኛ ደረጃ ሁለተኛ ደረጃ ዩኒቨርሲቲ ብቻ አይደለም ትምህርት ኮሚኒቲ ኤዱኬሽን የሚባል ነገር አለ። ኮሚኒቲ ኤዱኬሽን ፕሮጀክት እናቋቁም ብለው ሲናገሩ እኔን እዛ መደቡ ዩኒስኮች ጋር አብረው ለመስራት እና ይሄ ምንድነው የትም ቦታ ሄዶ መንደር ይሁን ትንሽ ከተማ ይሁን ሴቶችን ይሁን ወንዶችን ሰብስቦ የልጆቻቸውን ችግር ሳይሆን የእነሱን ችግር ካጠና በኋላ እነሱን ለመርዳት ኮሚኒቲ ኤዱኬሽን የሚል ፕሮጀክት ነበር። እኔንም ዩኔስኮ ጋር ወደ ማጀቴ ደሴ ላኩኝና እዛ ሴቶችን ማነጋገር ሴቶች ልጆችን ያሳድጉ አሉ፣ ልጆቻቸው የታመሙ አሉ፣ እነሱ በሽተኛ የሆኑ አሉ። እነሱን ሰብስበን እንዲማሩ ፊደል ባይሆን መጻፍና ማንበብ እንኳን እንዲማሩ ሊትረሲ ይኖራቸው ሴቶችና ለወንዶች ፕሮጀክት እዛ ዳራ ደረጃ ሰርቼ ተመለስ። ይሄ ነው በቃ የመደብኝ ስራ መጀመሪያ ነበር።
እንደው ከመጻፎ ማስተዋወሰውን ልጥቀትና አሉላ ወደ ቀጣዩ ጥያቄ ይሄድ። ምን ይላሉ አሁን ተጠቀሱት ተምረው ሲመለሱ የትምህርት ሚኒስትሩ ቤት ጀርባ የነበረ አንድ የሰራተኛ ቤት የሚመስል ውስጥ 3 ወንበር ያለው ክፍል ነበር። እዛ ነው የገባችሁት እንደ ኢትዮጵያ አቆጣጠር 1930 ዓመተ ምህረት የትምህርት ሚኒስቴር ሲቋቋም እናንተ ልክ በ40ዎቹ ውስጥ ተመለሳችሁ ስትመጡ እዛች ውስጥ ነው እንግዲህ ትምህርት ሚኒስቴር ሀተ ብሎ የተጀመረው።
አዎ ትንሽ ክፍል ነበረች። እኔም አንድ ጸሐፊ ግዴ ሰጥቶኝ ነበር። አንዳንዴም አንድ ላም ደግሞ ትመጣ ነበር። እዛ ከየት እንደመጣች አይታወቅም፣ የማን እንደሆነች አይታወቅም።
ላም
አንድ ላም ባሩ ክፍል ብድግ እያለ ትመጣለች። እንደዚያ ያለሱ ሁኔታ ነው የጀመርነው። ጫጥሩ ሰራተኞች መደቡልኝ። ጸሐፊ ነበረኝ አክሊል የሚባል በጣም ይረዳኝ ነበር። የቤተ መንግስት ዘመዶች ስለነበሩ የመንግስት አሰራር ትንሽ ይገባው ነበር። ብዙ ነገር አስተማረኝ። ስለሀገሩ ልማድ ችሎታችን ምን ያህል እንደሆነ የሚገምት አልነበረም። ማነች እሷ? የት ነው የተማረችው? ዘመዶቿ ማናቸው? ወገኖቿ ማናቸው? የሚል ነገር አለ በአስተሳሰብ። በዛ መሰረት ነው ስራዬን የቀጠልኩት።
ያኔው የትምህርት ሚኒስትር የመጀመሪያ ናቸው መሰለኝ፣ ማን ነበረ ስማቸው?
አቶ ከበደ ሚካኤል።
አቶ ከበደ ሚካኤል
ደስ ይላል። ያን ጊዜ የሚጠርቁበት የቅርብ ጊዜ አድርገው ነው እያስታወሱ ያሉት እና ትውስታውም በጣም ጥሩ ነው። ዘሮ ሜሪ ያን ዘመን እንደ ቅርብ ጊዜ ማስታወስ ይችላል። ስለ ትምህርት ጉዳይ አንድ ሁለት ጥያቄዎች እንደው አከታትለን እናንሳለን። በዚያን ጊዜ እንደገለጹት የትምህርት ነገር ጅማሮ ላይ ነበርና በጊዜው የተማረው ኢትዮጵያዊም ቁጥር በጣም ጥቂት መሆኑ ይታመናል። በዚህ ምክንያት ታዲያ ወላጆች ልጆቻቸውን ወደ ተማሪ ቤት እንዲልኩ ለማግባባት የሚደረገው ጥረት እንደሚከብድ በመጽሐፎ ያስታውሳሉ። ኋላም ብዙ ዘመን የቀጠለ ይመስለኛል። ልጅን ተማሪ ቤት መላክ ከወላጅ ጋር ትንቅንቅ ይፈልጋል አግባብቶ መላክ አለና፣ እስኪ ስለሱ ያጫውቱን ትዝ የሚለውትን።
ተማሪ ቤት መሄድ ትልቅ እድል ያስፈልግ ነበር፣ የሁሉ መብት አልነበረም። ጃንሆይ ግን በእውነቱ ባደረጉት ጥረት ፕሮግራም ሁሉ ቅድሚያ የሰጡት ለትምህርት ነበር። የትምህርት ጉዳይ በጣም ይሰማቸው ነበር። ብዙ ድጋፍ እናገኝ ነበር። እኔም አቶ ከበደ ሚካኤል እሳቸው ጋር ነው መጀመሪያ ጊዜ የገባሁት። መጀመሪያ አለቃ እሳቸው ነበሩ። በተለይ ከውጭ ሀገር የተመለስን ሰዎች ችግር የነበረብን የጉዞ ጉዳይ ነው። ከስራችን ወደ ቤታችን ለመሄድ መኪና መንግስት ካልሰጠ በቀር ያስቸግር ነበር። ማስታውሰው አቶ ከበደ ሚካኤል ታዲያ የመኪና አላንስ ትፈልግ ያለሽ? አዎ። ይህ ከቤቴ እዚህ ድረስ መመላሽ ስላቅሰኛል። እንግዲያ ጌቶችን መፍቀድ አለባቸው። እሺ እንግዲህ ያቀርቡልኝና አላንስ እንዲፈቀድልኝ ለጃንሆይን ይንገሩልኝ አልኳቸው። አንድ ወር ተኩል በኋላ ጠሩ። ተፈቅዶልሻል፣ አላንስ ታገኝና መኪና ልታገኝ ነው። ግን ያንቺን ጉዳይ ሳቀር በመጣፈል ላይ ጥዋል ይደነ ያቺን ጉዳ ሳቃ ጌቶቹ አንድ ጥያቄ ጠየቁኝ አሉ። እኔ ደግሞ ደነገ ምንድነው ጠየቁኝ? እቺ ሜሪ ታጥቀም ሶሻሊስት አይደለችም አሉኝ። ሶሻሊስት ነች ስትልኔ መገባበት ጠፉ። በጣም ደነገጥኩ። ነኝም አላልኩ አይደለሁም አላልኩ ብቻ ዝም ብዬ በቃ ዝም ነው ያልኩት። ምንም መልስ አልሰጠሁም። ደነገጥኩ። እንዴ ሶሻሊስት ከሆንኩ እኮ አደጋ ላይ ወይ ወጥቆ ይሆናል ብዬ እንግዲህ ምንድነው ይሄ የተማርኩበት ኮሌጅ እንግሊዝ ሀገር ለንደን ስኩል ኦፍ ኢኮኖሚክስ የታወቀ ሶሻሊስት ዩኒቨርሲቲ ነበር። እንግዲህ እዛ ስለተማርኩ ይመስለኛል እሳቸው የጠረጠሩ። መልስ ሳጠፍቼ እጅ ነስቼ ወጣ። በጣም አደገኛ ጊዜ ነበር ሶሻሊስት መሆን።
እንግዲህ አሁን ወደ ልዩ ርዕስ ነው የምናልፈው። ደግሞ ስለ 1953ቱ የመንግስት ግልበጣ ሙከራ እንነጋገርና ስለዚያ ጉዳይ ምን ያስታውሳሉ? ስለነ ጀነራል መንግስቱ ነዋይና ግርማሜ ነዋይ
ማስታወሰው በጣም የሚያስተነግጥ ጊዜ ነበረ። ጀነራል መንግስቱ የቤተሰባችን ወዳጅ ነበር። በጣም ቅርብ ወዳጅ ነበር። እኛ ቤት ይመጡ ነበር ለግብዣ። እኛም እሳቸው ቤት ይሄድም ነበር። ነገር ግን በፍጹም ይሄን አይነት ነገር ውስጥ ይገባሉ ብለን በዛን ሆይ ላይ ወይም በድርጅቱ ላይ አንድ ነገር ያመጣሉ ብለን አላሰብንም ነበር። ግን ወንድማቸው ግርማሜ እሱ ይመስለኛል ደንበኛ ሶሻሊስት ነበረ። ዋና ነበር እንግዲህ ወንድሙ ኢንፍሉዌንስ ማድረግ ጀመረ። ከዩኒቨርሲቲ ተማሪዎች አንድ ግሩፕ ይሰበስብ ነበር ይመስለኛል። ይሄ ሲሆን ታነው የደነገጥነው ጃንሆይ ማንም ይነቀንቃቸዋል ብለን አላሰብንም ነበር። መኳንቶችንም ሲታሰሩ በሱ ምክንያት ጃንሆይንም ለማውረድ ጥረት መሆኑ ጭንጭንታ ሰማን። ወንድሜ ባለስልጣን ስለነበረ በጣም ይነግረን ነበር። ይሄ ነገር አላማረልኝም፣ መጥፎ ጊዜ ሊመጣ ነው እያለ ብዙ ነገር ይነግረን ነበር። እሱ
ያኔም የገንዘብ ሚኒስትር ሆነው ነበረ ወንድሙ አቶ ማሞ ታደሰ።
ይነግረን ነበር። የሚሰጋ ነበር። በኋላ መኳንቶቹ ሁሉ ከታሰሩ በኋላ ማሞም በቃ ይታሰራል ብለን በጣም እንሰጋ ነበር። እናቴ በጣም ትሰጋ ነበር። ግን ሲሰራ አንድ ጊዜ ግቢ ያለ ጀነራል መንግስቱ የዚህ ጉዳይ እንግዲህ ዋና ኃላፊ መሆን ጀመሩ የዚህ ንቅናቄ። በኋላ አዩት፣ ወንድሜን አዩት እና እንዴ ማሙሻ አንተ ደግሞ እዚህ ምን ትሰራለህ አሉ። እኔ እንጃ ተጠራሁና መጣሁ። ሂድ ሂድ፣ አንተን አንፈልግም ሂድ አሉት እና ሲለቁት የህቴ ባል እዛ ስለነበረ በጣም ደስ አለኝ። በመኪና ይዘት ነበር። እዚህ እንዲያመለጠው እሱ አይቀርለትም ነበር። ብዙ ስጋት ነበረብኝ፣ ብዙ ስጋት።
ክቡራትና ክቡራን አድማጮች ከወይዘሮ ሜሪ ጋር የነበረን ቆይታ ዘለቅ ያለ ነው።
ሙሉ ወጋችንን በድረገጻችን እንዲሁም በፌስቡክ ገጻችን ቪኦኤ አማሃሪክ ላይ እናኖራለን።